Yahweh Hill, was he handelt, der Löwe nahm, yes, a manja, genje tu, alle otu, hinnen beit, bekübel, motto da. Yahweh Hill, was he handelt, der Löwe nahm, yes, a manja, genje tu, alle otu. ከማንም ጋር እኩያ ላረግህ ከማንም ጋር አላወዳድሩ ከማንም ጋር እኩያ ላረግህ ለጌታዎቹ ጌታን ለነገስታቶም ንጉስነ ለአያላኖ እግዚአብሔር ልዩ ነው ዘላለም ዘላለም በፊት ብቻህን የነበርከው ዘላለም ዘላለም በኋላ ብቻህን የምትኖረው ፍጥረት ባያመልጥ ቢሰጥ ባይሰግድ ክብር ቅንጣት አይቀንሱ እንኳን ስላጎለብ ቅንጣት አይቀንሱ
አግዚአብሔርን ስለ ቤተ ክርስቲያኒቱ አመሰግናለሁ ስለ ወንድሜ ፓስተር እንደሻው እንደገና ስለ ወንድሜ ፓስተር ኤርሚያስ እግዚአብሔር ሌሎችንም አገልጋዮች ሁሉ እንዲባርክ የለት ጸሎቴ ነው ጌታ ሁላችንንም ይባርክ የምንመለከተው ቅዱሱ የእግዚአብሔር ቃል ከማርቆስ ወንጌል ምዕራፍ 9 ከቁጥር 2 እስከ 8 ድረስ ይሆናል እርግጠኛ ነኝ መጽሐፍ ቅዱስ ይዛችሁ ላልመጣችሁ ሰዎች ከፊት ለፊታችሁ ታዩታላችሁ እዛ ላይ ትኩረት አድርገን ርስ ሰተነው ክፍሉን የቅዱሱን የእግዚአብሔርን ቃል አብረን እናያለን በጌታ ስም አነባዋለሁ ከስድስት ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው በፊታቸውም ተለወጠ ልብሱም አንጸባረቀ አጣቢም በምድር ላይ እንደዚያ ሊያነጻው እስከማይችል በጣም ነጭ ሆነ ኤልያስና ሙሴም ታዩዋቸው ከኢየሱስም ጋር ይነጋገሩ ነበር ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለኛ መልካም ነውና አንድ ላንተ አንድ ለሙሴ አንድም ለኤልያስ ሶስት ዳሶች እንስራ አለው እጅግ ስለፈሩ የሚለውን አያውቅም ነበር ዳመናም መጥቶ ጋረዳቸው ከደመናው የምወደው ልጄ ይህ ነው እርሱን ስሙት የሚል ድምጽ መጣ ድንገትም ዞረው ሲመለከቱ ከነርሱ ጋራ ከኢየሱስ ብቻ በቀር ማንንም አላዩ ራሴ የምወደው ልጄ ይህ ነው እርሱን ስሙት እርሱን ስሙት የሚል ነው እርሱን መስማት የሚያስችለንን ጸጋ ለሚሰጠን ለጌታችን ለአምላካችን ለእግዚአብሔር ራሳችንን ዝቅ አድርገን ይናገረን ዘንድ እንጸልያለን። ቅዱስ አባት እግዚአብሔር እናመሰግንሃለን። ስለ ምሕረትህ ተመስገን። ስለ ቸርነትህ ተመስገን። ስለ ፍቅርህ ተመስገን። ስለምትወደን እናከብርሃለን። ከፍም እናደርጋለን። ልንስማህ በዚህ ያለንና ከዘላለም የሕይወት ቃልህ ቆርሰን እንድትሰጠን እንጸልያለን። ቃልህን ባርክልን። መንፈሳችንን ሰብሰብ አድርገን እውነትን ለመስማት የምንችልበት ጸጋን ለሁላችንም አብዛልን ተመስገን ስለ ሁሉም ነገር እናከብራለን በኢየሱስ ክርስቶስ በጌታችን ስም አሜን አሜን ዘመናችንን ስንመለከት ብዙ ድምጾች እኛን ስሙ ያሉበት ወይም ያሉበት ዘመን ውስጥ ነው ያለነው ማስ ሚዲያው እኛን ስሙ ነው የሚለው ጋዜጣው መጽሔቱ ቴሌቪዥኑ የተለያዩ ዌብሳይቶች እኛ ትክክል ነን እኛን ስሙ የሚሉበት ዘመን ውስጥ ነው ያለነው በቤተ ክርስቲያንም እንኳን ሳይቀር ከማንም ይልቅ እኛን ስሙ የሚሉ ብዙ ድምጾች እየወጡ ያሉበት ዘመን ውስጥ ነው ያለነው ከዚህ የተነሳ በጣም ብዙ ግራ የሚያጋቡ ሁኔታዎች እየተፈጠሩ ነው ያሉት ማን ነው መስማት ያለብን? ምን ነው መስማት ያለብን? አናኔ ግራ ይገባናል። ማን ነው ትክክል? ለነሰማ የሚገባን እውነተኛው ሰው ማን ነው? እውነተኛው ሚዲያ ማን ነው? እውነተኛው አገልጋይ ማን ነው? እያልን የምንጠይቅበት ወቅት ላይ ነው ያለነው። ለነዚህ ሁሉ ጥያቄዎቻችን ትክክለኛ መልስን እግዚአብሔር ከቃሉ ሲሰጠን የምወደው ልጄ የነው እርሱን ስሙት ተብለናል። እርሱ ማን ነው? ኢየሱስ። ኢየሱስ ቁጥር 2 ላይ سنመለከት ከስድስት ቀን በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸው ይላል። ይሄ 6 ቀን ምንድነው ብለን سنጠይቅ ይሄ 6 ቀን ከስድስት ቀን በፊት አንድ ጥያቄ ጌታ ኢየሱስ ደቀ መዛሙርቱን ጠይቋቸው ነበር። ጥያቄው ምን የሚል ነው? ሰዎች እኔን ማን ይሉኛል? ምራፍ 8 ላይ እናገኛለን። ማን ይሉኛል ብሎ ጠየቀ። አንዳንዶች ኤልያስ ነህ ይሉሃል፣ አንዳንዶች ከነቢያት አንዱ ነህ ይሉሃል፣ አንዳንዶች እንዲነ ይሉሃል፣ አንዳንዶች እንዲያነ ይሉሃል ብለው መልሰጥ። እናንተስ እኔን ማን ትሉኛላችሁ? አለና ሁለተኛ ጥያቄ ጌታ ኢየሱስ ጠየቃቸው። የጥያቄውን ትክክለኛ መልስ የሰጠው ጴጥሮስ ፈጠነና አንተ የያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለው። ጌታ ኢየሱስ ሰማና ይሄንን ነገር ስጋና ደም አልገለጠልህ አባቴ ነው የገለጠልህ ብሎ መልሰቶት ነበር ከስድስት ቀን በፊት። የዚህን ጥያቄ እውነተኝነት እውነትም ኢየሱስ የእግዚአብሔር ልጅ እንደሆነ ያውቁ ዘንድ ነው ወደ ተራራው ይዟቸው የወጣው። ይሄ መጀመሪያው ምክንያት ነው። ሁለተኛው ምክንያት ደግሞ በዛ ባወጣቸው ተራራ ላይ የእግዚአብሔር መንግስት ምን እንደምትመስል ያዩ ዘንድ ነው ወደዚያ ወደ ተራራ ይዟቸው የወጣው። ያ ተራራ ብዙ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት እንደሚያምኑበት የአርሞኒየም ተራራ ነው። የአርሞኒየም ተራራ ጠል የበዛበት ተራራ ነው። የአርሞኒየም ተራራ የበረከት ተራራ ነው። የአርሞኒየም ተራራ የእግዚአብሔር ክብር የተገለጠበት ተራራ ነው። ወደዚያ ተራራ ነው ይዟቸው የወጣው። መንግስቱ ምን እንደሚመስልና እሱ ደግሞ በትክክል የእግዚአብሔር ልጅ ኢየሱስ ክርስቶስ እንደሆነ ያውቁ ዘንድ ነው ወደዚህ ተራራ ከስድስት ቀን በኋላ ይዟቸው የወጣው። ይህን ክፍል ሳጠና በግሌ ምን እላለሁ? ጌታ ሆይ እባክህ ወደዚህ ተራራ ይዘኸኝ ውጣ። ወደዚህ ወደ ክብር ተራራ፣ ወደዛ ወደምትገለጥበት ተራራ፣ ማንነትን ወደምታሳይበት ተራራ፣ ልዩና ድንቅ ወደ ሆነው ተራራ፣ ካንተ ጋራ የምንገናኝበት ተራራ ይዘኸን ውጣ እላለሁ። መቼም ወግግድ ወደ አርሞኒየም ተራራ እስራኤል ምድር ወደሚገኘው አርሞኒየም ተራራ አንሄድም። እግዚአብሔር መንፈስ ነው። የሚሰግዱለት በእውነትና በመንፈስ ሊሰግዱለት ይገባል። እግዚአብሔር የሌለበት ስፍራ የለም። እሱ ኦምኒ ፕሬዘንት ነው። በሁሉም ስፍራ ነው የሚገኘው። እሱ ባለበት ከተገኘን ጌታ ክብሩን ይገልጥልናል። ጸሎቴ ነው፣ ፍላጎቴ ነው፣ ምኞቴ ነው እነዚህ ፊታችን ያሉት ቀናት እግዚአብሔር በክብሩ የሚገናኘን ቀናት እንዲሆኑ፣ በኃይሉ የሚገናኘን ቀናት እንዲሆኑ፣ ልዩ ራእይ የምንቀበልባቸው ቀናት እንዲሆኑ፣ ድምጽ የምንሰማባቸው ቀናት እንዲሆኑ፣ ኃይሉን የምናይባቸው ቀናት እንዲሆኑ። እግዚአብሔር እንዲሁ ብቻ ይገለጥልንም። የኛ መሻት ያስፈልጋል። የኛ ፍላጎት ያስፈልጋል። ወደዚህ ተራራ ሶስቱን ደቀ መዛሙርት ብቻቸውን ይዟቸው ወጣ። ወደ ተራራው ከወጡ በኋላ እያዩት ኢየሱስ ክርስቶስ ፊቱ ተለወጠ። መጽሐፍ ቅዱሳችን እንደሱ ነው የሚለው። ልብ ብላችሁ ተመልክታችሁ ከሆነ ቁጥር 2 መጨረሻ ላይ በፊታቸው ተለወጠ ይላል። የሚያውቁት ኢየሱስ አልነበረም። አብሯቸው ይበላ የነበረ፣ አብሯቸው ይጠጣ የነበረ፣ ያስተምራቸው የነበረ፣ በፊታቸው ተአምራት ያደርግ የነበረው ኢየሱስ እሱ አልነበረም። ኮምፕሊትሊ ተለወጠ። ማንነቱ ሲለወጥ፣ መለኮታዊ ማንነቱ እየተገለጠ ሲወጣ እርሱ ብቻ አይደለም የተለወጠው፣ ልብሱም እንኳን ተለወጠ። ልብሱ እንኳን ራሱ አጣቢ በምድር ላይ ሊያጥበው እስከማይችል ድረስ የሆነ ነጭ ሆነ ነው የሚለው። በጣም የሚያስደንቅ ለየትኛው ላውንደር የማጥበው አይነት ነጭ ሆነ ይላል። ከልብሱ ንጣት በፊት ግን የተለወጠው ፊቱ ነው። ለምን? ኢየሱስ ክርስቶስ መለኮታዊ ኃይል ያለው ጌታ ነው። ራሱን ዝቅ አድርጎ በመካከላቸው በመገኘቱ ምክንያት ተራ ነብይ አይደለም። ተራ ጌታ አይደለም። እርሱ አልፋ ነው። እርሱ ኦሜጋ ነው። እርሱ መጀመሪያ ነው። እርሱ መጨረሻ የሌለው ሰማይንና ምድርን የፈጠረ ታላቅ ጌታ ነው። እያዩት በፊታቸው ተለወጠ። ዮሐንስ ራእዩን ከመመልከቱ በፊት በምድር ላይ ጌታ ኢየሱስን ሲያቀው ደረቱ ላይ ልጥፍ ብሎ ነበር ያቀው የነበረው። ጠጋ ብሎ ነበር ፍቅሩን ይገልጥለት የነበረው። ዮሐንስ ራእይ ምዕራፍ 1 ላይ ግን ስትመለከቱ ጌታ ኢየሱስ ክርስቶስ በክብሩ ሲገለጥ ዮሐንስ ፊቱ ለመቆም አልቻለም። እንደ ሞተ ሰው ሆኜ በእግሩ ስር ወደቀው ነው ያለው። አንዳንድ ሰዎች ጌታ ኢየሱስን ተራ ያደርጉታል። ተራ አይደለም እሱ። ሰው ብቻ አይደለም ኢየሱስ። ኢየሱስ ጌታ ነው። ጌታ ብቻ አይደለም፣ የጌቶችም ጌታ ነው። ኢየሱስ ንጉስ ብቻ አይደለም፣ የነገስታትም ንጉስ ነው። በክብሩ ሲገለጥ ማንም በፊቱ መቆም አይችልም። በመጀመሪያ እንደመጣው ተዋርዶ እንደመጣው ላይ አይመጣም። ዳግመኛ ሲመጣ በክብር ይመጣል። በመላእክት ታጅቦ ይመጣል። በማንነቱ ተለውጦ ይመጣል። በፊታቸው ተለወጠ። ይሄ ጌታ ኢየሱስ ክርስቶስ በመለኮታዊ ማንነቱ ከውስጥ ወደ ውጭ የተገለጠበት ሁኔታ በስነ መለኮት ትምህርት ትራንስፊግሬሽን ይባላል። ትራንስፊግሬሽን ማለት የውስጥ ማንነቱ በውጭ ማንነት ሲገለጥ ማለት ነው። ጌታ ኢየሱስ ክርስቶስ መለኮት ነው። ስጋ ስለለበሰ ብቻ አይደለም፣ የመለኮት ማንነቱ ሲገለጥና ሲወጣ ይለወጣል። እንደ ሰው አይሆንም። እንደ ተራ ሰው አይሆንም። እንደሚናቀው ሰው አይሆንም። ሌሎች እንዳዋረዱት ሰው አይሆንም። ትራንስፊግሬሽን በአርሞኒየም ተራራ ላይ የክርስቶስ ኢየሱስ መለኮታዊ መገለጥ፣ ይህ ትራንስፊግሬሽን ነው። ብዙዎቻችን በክርስትና እምነታችን የምንለማመደው ትራንስፊግሬሽንን አይደለም። እኔና እናንተ ወንድሞቼና እህቶቼ ጌታ ክርስቶስ ኢየሱስ ከሰጠን የመንፈስ ቅዱስ ሙላት የተነሳ ክብሩ በሕይወታችን ሲገለጥ ከክብር ወደ ክብር እንለወጣለን። ይሄንን ነው መጽሐፍ ቅዱስ የሚነግረን። ሂዱና አንደኛ ቆሮንቶስ ምዕራፍ 3 ቁጥር 18ን አንብቡ። ፊታችን ማብለጭለጭ ይችላል፣ መለወጥ ይችላል። የውስጥ ማንነታችን ሲወጣ እንደሌላው ተራ ሰው አንሆንም። ሙሴ ከጌታ ጋር በክብር ተራራ ላይ ከተገለጠ በኋላ ወደ ምድር ሲወርድ ፊታቸውን ነው የሸፈኑት። የእስራኤል ሰዎች ሊያዩት አልቻሉ። እሱ ራሱ ፊቱን ሊሸፍን አልቻለም። ክብሩ በእነሱ ላይ መንጸባረቅ ይጀምር ነበረ። እባክህ ሙሴ ፊትን ሸፍን ነበረ ያሉት። ጨርቁን አድርገው ልናይ አልቻልንም ነው ያሉት። ከልቤ ነው የምነግራችሁ ወንድሞቼና እህቶቼ፣ እኔና እናንተ ከጌታ ጋር በክብሩ የምንገናኝ ከሆነ እንደ ድሮ አንሆንም፣ እንደ ቀድሞ አንሆንም። መንፈስ ቅዱስ ተሞልተን እንደ ቀድሞ መሆን እንችላለን። የእግዚአብሔርን ክብር ካየን በኋላ ግን እንደ ቀድሞ መሆን አንችልም። ስለዚህ እንደ ሙሴ የእኔ ጥያቄ፣ የእኔ ልመና፣ የእኔ ረሃብ ምንድን ነው ብላችሁ ብትጠይቁኝ፣ ጌታ ሆይ ክብርህን አሳየኝ። የውስጥ ማንነታችን በውጭ ሲገለጥ ትራንስፊግሬሽንን እኛም ልንለማመደው እንችላለን። ተውት፣ ከውጭ ወደ ውስጥ እንዲገባ፣ ከውስጥ ግን ይውጣ። በውስጣችን በመንፈስ ቅዱስ ኃይል ተቀጣጥለን ስንገኝ የማንነታችን መገለጫ በውጭ ሁኔታችን ውስጥ ይታያል። ለዚህ ነው ኤፌሶን ውስጥ ጳውሎስ ለኤፌሶን ሰዎች ሲጽፍላቸው በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላቸዋል። የውጭው ቢጠነክር ምንም ትርጉም የለውም። ለጊዜው ያስፈልጋል። እኔ አያስፈልግም እያልኩ አይደለም፣ ያስፈልጋል። የውጭው መጠንከር ጊዜያዊ ነው፣ የውስጥ መጠንከር ግን ዘላለማዊ ነው። በውስጥ ሰውነታችን በኃይል ስንጠነክር ወዙ ፈሰስ ይላል። የክብሩ ወዝ ይገለጣል፣ ይታያል። ሌሎች ሁሉ እስኪያዩት ድረስ ሌሎች ሁሉ እስኪመለከቱት ድረስ በሚያስደንቅ ሁኔታ ይገለጣል። ታውቃላችሁ ጌታ በእናንተ ህይወት ውስጥ እንደሚገለጥ ወንድሞችና አቶች በመንፈሱ በውስጥ እየተነከራችሁ ስትመጡ ሰዎች ማየት ይችላሉ የእግዚአብሔርን ክብር። ኤልሳህን ሱነማዊቷ ሴት ከተመለከተችው በኋላ እንደዚህ ነው ያለችው ለባሏ፣ ይህ ቅዱሱ የእግዚአብሔር ሰው ለዚህ ለእግዚአብሔር ሰው የሚሆን ቤት እንስራለት ደርብ እንስራለት ነው ያለችው ለባሏ። የተመለከተችው በኤልሳህ ውስጥ የነበረውን የእግዚአብሔርን ቅድስና ነው። እግዚአብሔር ባንተ ህይወት ውስጥ ይገለጣል ወንድሜ፣ እግዚአብሔር ባንቺ ህይወት ውስጥ ይገለጣል። ፍቃደኛ ሆነን ራሳችንን ለጌታ አስጠግተን አንሰጥም እንጂ እስከ ሰጠን ድረስ ጌታ በእኛ ህይወት ውስጥ ይታያል። አንድ ፓስተር ባርክ የሚባሉ አዲስ አበባ ውስጥ ሲነግሩን እግዚአብሔር በእኛ ህይወት ውስጥ ይታያል ብዬ ሰበኩኝና ሰብኬ ስወጣ አንድ የስምንት ዓመት ልጅ መጥቶ ፓስተር እግዚአብሔር ምን ያህላል ብሎ ጠየቀኝ አሉ። ለአንድ ለስምንት ዓመት ልጅ እግዚአብሔር ምን ያህላል ብሎ ለመናገር ቸገረኝና እግዚአብሔር ትልቅ ነው ማሙሽዬ አልኩት። ፊት ለፊታችን አንድ ትልቅ ህንፃ ነበር፣ ትልቅ ግንብ፣ ትልቅ ቤት፣ ትልቅ ህንፃ። እሱን አሳየኝና ልጁ እግዚአብሔር ያንን ህንፃ ያክላል አለኝ። ቢገባውም ባይገባውም አንድ ቀን ይገባዋል አልኩና አዎ እግዚአብሔር እሱን ያክላል ብዬ መለስኩለት አሉ። ታዲያ ቅድም እኮ ሲሰኩ እግዚአብሔር በእኛ ህይወት ውስጥ ይታያል ብለዋል እና ትልቁ እግዚአብሔር ትንሹ ሰው ውስጥ ገብቶ ይታያል ማለት ነው ብሎ ጠየቀኝ። በጣም የሚሞግት ጥያቄ ነው። በኋላ ምን አልኩት? አዎ እግዚአብሔር ይታያል ብዬ መለስኩለት። በኋላ ልጁ ስትራይክ የሚያደርገኝ አንድ ቃል ተናገረኝ። ትልቁ እግዚአብሔር ትንሹ ሰው ውስጥ እኮ የሚታይ ከሆነ የሚገባ ከሆነ ሰውየው አይታይም አለኝ። ትልቁ እግዚአብሔር ትንሹ ሰው ውስጥ ሲገባ የሚታየው እግዚአብሔር እንጂ ሰውየው አይደለም። አይደለም አይደለም። ምኞታችን እሱ ይሁን። ትልቁ እግዚአብሔር እኛ ትንሾች ውስጥ ይታይ፣ ይገለጥ። የዛን ጊዜ የሚወጣው የሚታየው የሚገለጠው የእኛ ማንነት አይደለም፣ የእኛ ችሎታ አይደለም፣ የእኛ ገንዘብ አይደለም፣ የእኛ እውቀት አይደለም። የሚታየው ትልቁ እግዚአብሔር ነው። ከፍ ካለው በላይ ከፍ ያለው እግዚአብሔር። ትራንስፊጉሬሽን፣ የጌታ የመለኮት ማንነት ወደ ተራራው ይዟቸው ከወጣ በኋላ ተገለጠ። ለሁሉም ታየ፣ ለሁሉም ተገለጠ። የእኔና የእናንተም ፍላጎት ሊሆን ይገባል። ይሄ ከሆነ በኋላ የጌታ ማንነት በፊታቸው ከተገለጠ በኋላ እነ ጴጥሮስ ሁለት ሰዎች ይመለከታሉ። ሁለቱም ሰዎች ማንና ማን ናቸው? ሙሴና ኤልያስ። ከኢየሱስ ጋር ሲነጋገሩ ታዩዋቸው። እንዴት አወቋቸው ሙሴና ኤልያስ መሆናቸውን? በትክክለኝነት መናገር እችላለሁ፣ ያረጁ ናቸው። በዘመናት መካከል ረጅም ሺህ ዓመታት አለ በሙሴና በኤልያስ መካከል፣ እንኳን በሙሴና በኤልያስ እና በደቀ መዛሙርት መካከል፣ በእነዚህ ሁለት ሰዎች እና በደቀ መዛሙርት መካከል ያለውን ትልቅ ክፍተት ማን መሆናቸውን የገለጠላቸው ጌታ መንፈስ ቅዱስ ነው ገለጠላቸው። ሙሴና ኤልያስ መሆናቸውን ይነጋገሩ ነበር ከኢየሱስ ክርስቶስ ጋር። ቆም ብላችሁ ጠይቃችሁ ታውቃላችሁ? ለምን ሙሴ? ለምን ኤልያስ? ለምን? በመጀመሪያ ደረጃ ሙሴ ሞቷል። እንደ ኤልያስ አላረገም፣ ሞቷል። የእስራኤል ሕዝብ ሙሴ ከሞተ በኋላ ለመቅበር ሲፈልጉ አትቀብሩትም፣ እኔ ራሴ ቀብረዋለሁ ብሏል። ማ? እግዚአብሔር። ለምን? የእስራኤል ሕዝብ ጉዞ እያደረጉ ነው ያሉት። ከግብፅ ወጥተው ወደ ከነአን እየሄዱ ነው ያሉት። እርግጠኛ ነኝ ሙሴን የሚቀብሩት ከሆነ እነርሱ ጉዟቸውን መቀጠል አይችሉም። የሙሴ አምላክ እያሉ እንደ ጣዖት መቃብሩ አካባቢ እየተመላለሱ ሙሴን ማምለካቸው አይቀርም ነበረ። ይህን ያውቃል እግዚአብሔር። የልባቸውን ደንዳናነትና ትንሽነት ያውቃል። ስለዚህ እናንተ መንገዳችሁን ቀጥሉ፣ እኔ ራሴ ሙሴን እቀብረዋለሁ ብሏል። ሞቷል ሙሴ። ኤልያስ ግን አልሞተም፣ በእሳት ሰረገላ ነው የተገለጠው። ለምንድነው እንደዚህ ሁለት ሰዎች የመጡት እዚህ ጋር ከኢየሱስ ጋር በአርሞኒየም ተራራ ላይ የተገለጡት ለምንድነው? ሁለት ምክንያቶች አሉ። አንደኛና የመጀመሪያው ነገር ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ በሚመጣበት ጊዜ ከክርስቶስ ጋር አብረው የሚሆኑት ክርስቶስን አምነው እንደ ሙሴ የሞቱ ሰዎች ናቸው። አንድ ሁለተኛ እንደ ኤልያስ ደግሞ በሕይወት ያሉ የሚለወጡ ሰዎች አሉ። እነርሱም ኢየሱስን ያገኙታል። ስለዚህ ሙሴ የሞቱትን አማኞች ይወክላል። ኤልያስ ደግሞ በሕይወት ያሉ የሚለወጡትን ሰዎች ይወክላል። ይሄ መጀመሪያው ምክንያት ነው። ሁለተኛው ሙሴ ሕግን ይወክላል፣ ኤልያስ ነቢያትን ይወክላል። የሕግና የነቢያት ፍጻሜ ደግሞ ጌታ ኢየሱስ ክርስቶስ ነው። እሱን ማወቅ እንዲችሉ ነው ሙሴና ኤልያስ ወደዚህ ወደ ተራራው መጥተው በተራራው ላይ የተገለጡት። የሚገርም ነገር ነው። እኔ ቁጥር 8 ላይ ያለውን ክፍል እንዲህ በደንብ በአንክሮ እንድታዩ ትፈልጋለሁ ወንድሞችና እህቶች። ምንድነው የሚለው ቁጥር 8 ላይ? ድንገትም ዞሮ ሲመለከቱ ከነርሱ ጋራ ከኢየሱስ ብቻ በቀር ማንንም አላዩም። ራዩ እኮ ሄደ፣ ታምራቱ እኮ አለፈ፣ ከነርሱ ጋር ግን የቀረው ኢየሱስ ነው። ሁሉ ይመጣል፣ እንደገና ተመልሶ ይሄዳል፣ ዘላለም ግን ከኛ ጋር የሚኖር ቃሉና ኢየሱስ ብቻ ናቸው። እባካችሁ በክርስቶስ ኢየሱስ ታላቅ ፍቅርና ርኅራኄ ለምናችሁ ሰሞነኛ የሚሆኑት እንቅስቃሴዎች ልባችሁን አይማርካችሁ። አንዳንድ የሚደረጉት ነገሮች እኮ እውን ከእግዚአብሔር ናቸው ወይ ብላችሁ በአይምሯችሁ ልትጠይቋቸው ይገባል። እግዚአብሔር የታደሰ አይምሮ ነው የሰጠን፣ የተጣለ አይምሮ አይደለም ያለን። ነገሮችን ማሰብ ይኖርብናል፣ ማየት ይኖርብናል። ነገሮችን በእግዚአብሔር ቃል ልንመዝናቸው ይገባናል። አሰስ ገሰሱ ልንወስድ አይገባንም። ይሄ ነገር ከእግዚአብሔር ነው። እንደ ቤሪያ ሰዎች ልባችንን ሰፋ አድርገን ይሄ ነገር ከእግዚአብሔር ነው ብለን መጠየቅ አለብን። መጽሐፍ ቅዱስ ሁሉን ፈትኑ መልካሙንም ያዙ ነው የሚለው። አትፈትኑ አትመራምሩ አይል መጽሐፍ ቅዱስ። ልንፈትን ይገባናል፣ ልንፈትሽ ይገባናል። ምንድነው የሆነ ያለው ብለን ዘመኑን ልናቀው ይገባናል። ይህን ሁሉ ማድረግ የምንችለው ግን ማንንም ሳይሆን እርሱን ስንሰማው ነው። እርሱን ስንሰማው ራዩ ያልፋል፣ ታምራቱም ያልፋል፣ ድንቅ ነው ብለን የምናስበው ነገር ያልፋል። ከኛ ጋር ግን ብቻችንን ሆኖ የሚቀረው ኢየሱስ ብቻ ነው። መልእክቴን ከማጠቃለሌ በፊት ጌታ ኢየሱስ ከተራራው ሲወርዱ ከደቀ መዛሙርት ጋር የተነጋገረውን አንድ ነገር እንድናስብ እፈልጋለሁ። እስኪ መጽሐፍ ቅዱሳችሁን ተመልከቱና ቁጥር 9 ላይ ያለውን ሐሳብ አብረን እንዲህ ይላል። ከተራራውም ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይነግሩ አዘዛቸው ይላል። እኔ እዚህ ክፍል ስደርስ ጠይቄያለሁ፣ ለምን መነገር ያለበት ታምራት አይደለም እንዴ? ይሄ ያልተነገረ ምን ሊነገር ነው? ግን አትናገሩ አለ ኢየሱስ። ለምን ለምን እንዳይናገሩ እንደከለከላቸው ታውቃላችሁ? በመካከላቸው የጓደኝነት ውድድር እንዳይኖር ነው። friendship competition እንዳይኖር ነው። ሶስቱ ከኢየሱስ ጋራ ወደ አርሞኒየም ተራራ በመውጣታቸውና ይሄንን ክብር በማየታቸው ምክንያት ራሳቸውን ኮፍሰዋል። እኛኮ ወደዚህ ቦታ የወጣ ነው ከሌሎቹ ደቀ መዛሙርት የተሻለን ስለሆነን ነው። ልጭ ያለችላቸው ተአምራት ለነርሱ የኩራታቸው ምክንያት ሆኗል። ይህን ስላወቀ ኢየሱስ ከተራራው ሲወርዱ ያያችሁትን ነገር ለማንም እንዳትነግሩ ብሎ አዘዛቸው። ይህ የጌታ ኢየሱስ ክርስቶስ ስጋት ብዙ አልቆየም። ቁጥር 33 ላይ ስትመለከቱ ተፈጽሟል። እስኪ ሂዱና ቁጥር 33 ምዕራፍ 9 ቁጥር 33 ላይ ያለውን ቃል ተመልከቱ። ወደ ቅፍርናሆም መጣ። በቤትም ሆኖ በመንገድ እርስ በርሳችሁ ምን ተነጋገራችሁ ብሎ ጠየቃቸው። እነርሱ ግን በመንገድ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ምን አሉ? ዝም አሉ። ከሁሉ የሚበልጥ ማን ነው? ከተራራው ሲወርዱ እኛ በልጠናል ብለው ለካ ተነጋግረዋል። ይሄን ጌታ አስቀድሞ አውቋል። ስለዚህ ምርጫ አልነበራቸው፣ ምርጫቸው ዝምታ ነው። ስላወቀባቸው ምን ይናገሩ? ዝም አሉ። ስሙኝ ወንድሞቼ፣ እናቶቼ፣ እባካችሁ ስሙኝ። የጌታ ትክክለኛ ድምፅ ወደኛ መጥቶ መስማት ከፈለግን አንዱ የምናደርገውና ልናደርገው የማይገባን ነገር ውድድራችን ከወንድሞቻችን ጋር እንዳይሆን ልንጠነቀቅ ይገባናል። ጌታ ትክክለኛ የሆነ ጥርት ያለ ድምፅ ወደ ቤታችን፣ ወደ ግልዮታችን፣ ወደ አገልግሎታችን፣ ወደ ቤተ ክርስቲያናችን የሚያመጣው ውድድርን ስናወጣ ነው። ለዚህ እኮ ነው ጌታ ኢየሱስ ፊልጵስዩስ ምዕራፍ 2 ላይ እንደዚህ ብሎ የሚናገረው፣ ማንም ሰው ባልንጀራው ከራሱ ይልቅ እንዲሻል ምን ያደርግ? ይቁጠር። ከኔ ባልንጀራ ይሻላል፣ ከኔ እሷ ትሻላለች፣ ከኔ እሱ ይሻላል ይበል እንጂ ውድድር ውስጥ አይግባ። ውድድር ውስጥ የሚገቡ ብዙ ሰዎች የሚወዳደሩት ወንድማቸውን ጠልፎ ለመጣል ነው። ደግሞ ጌታ ያያል። በጌታ ኢየሱስ ክርስቶስ ታላቅ ፍቅር ምሕረትና ርኅራኄ ለምናችኋለሁ። ይሄ መልእክት ከመንፈስ ቅዱስ እንደሆነ አስባለሁ። የትኛውንም ኃጢአት ልናደርግ እንችላለን። በወንድማችን ላይ የማጠላለፍ ሥራ የምንሰራ ከሆነ ግን የሚበቀለን ጌታ ራሱ ነው። ቢ ኬርፉል። በምንም አይነት መንገድ አንዳችን ከሌላችን እንደማንበልጥ አውቀን ይልቁንም በትህትና ዝቅ ብለን ራሳችንን አዋርደን ሊረግጡን የፈለጉ ሰዎች ካሉ ይርገጡን። የእኛን ነገር ሊሻሙ የሚፈልጉ ሰዎች ካሉ ይሻሙ። የትም አይደርሱ፣ የትም አይደርሱ። ወንድማችንን ጠልፈን በመጣል ዳር እንደርሳለን ብለን ካሰብን ጌታ ኮርነራችንን ነው የሚያስይዘን። በትህትና ግን የምንሄድ ከሆነና ራሳችንን ዝቅ የምናደርግ ከሆነ ጌታ ሹት ነው የሚያደርገን። ያያላ የእውነት ዳኛ እርሱ ያያል፣ ያያል። ሙዳችሁ ወንድሞቼና እህቶቼ፣ በዚህ አስቸጋሪና ውጥንቅጡ በወጣበት ዘመን ውስጥ የሚያዋጣን ኢየሱስን መስማት ነው። በቃ በግል ህይወታችን ውስጥ ኮንፊውዥን የፈጠረብን ነገር ካለ ጊዜ እንውሰድና ቁጭ ብለን እንስማው። ቤተሰባችን ውስጥ የተተረማመሰ ነገር ካለ ግራ ገብቶን የምንጨናነቅ ከሆነ እመክራችኋለሁ በጌታ ፍቅር ትንሽ ወጣ እንበልና ካለንበት ነገር ወጣ እንበልና እርሱን እንስማው። በምንሰራበት ቦታ የምንፈልጋቸው ማንፈልጋቸው ነገሮች ቢመጡ እየተጨናነቅን ራሳችንን አንግደል። ጊዜ እንውሰድና ኢየሱስን እንስማው። የዚያን ጊዜ የሚያስደንቅ ሰላም ልባችንንና አእምሯችንን ጌታ በመንፈሱ ይጠብቀዋል። ለዚህ ነው ዘራለም